ነጋት ብላ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 17 2016 ዓመተ ምህረት ዝግጅታችን ጀመረ።
ኢትዮጵያ የጤና ስርዓት ውስጥ ያሉ ችግሮችና መፍትሄዎቻቸው
አገር አሰልጥኖ መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይሄንን ምጣኔውን ለማስተካከል የኢኮኖሚው እድገት ላይ ዲፔንድ ሆነና ሊናበብ የሚችል የስልጣና ስርዓት መገንባት መቻል አለበት።
የሰማችኋቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ የሆኑትን አቶ ሀብታሙ ደምሴን ነው።
ወላ ሲኛለን ቁብና ሶጣለን ብርና በዛለን የሚሉት ሰዎች አንዳንዶች ታሁን ጀምራሽ ተራረፋችሁ እንከፍታችኋለን ብለን እኛ ሰዎች አሁን ተዘዋጅ ተተዋል። አንዳንዶችም ታስረዋል። ስለዚህ ይሄንን እኛ እንቃወመዋለን በትክክለኛ ግን እዚህ ላይ ደግሞ ችግር አለ።
አሁን ደግሞ የሰማችኋቸው የባህል ህክምና አዋቂዎች ማህበር ፕሬዝዳንት ሼክ አሊ አደም ነው። የዛሬ የአሜሪካ ድምጽ የመስታወት ስርጭት ለየት ባለ መልኩ ሙሉ ስርጭቱ የሚያተኩረው በኢትዮጵያ የጤና ስርዓት ውስጥ ባሉ የተለያዩ ችግሮችና በጤና ባለሙያና በማህበረሰቡ ላይ ያደረሱ ባሉት ተጽዕኖዎች ላይ ሆናል። የጤና ሚኒስቴርን ጨምሮ የተለያዩ የሚመለከታቸው አካላት መፍትሄ ያሏቸውን ሐሳቦችንም አካተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 17 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉ በቅንብሩ አብራን ትቆያለች። ቀደም ሲል እንደገለጽነው በምሽቱ መሰናዷችን በህክምና ዙሪያ የሚታዩ የተለያዩ ችግሮችን እናነሳለን። የመፍትሄ ሐሳቦችን ከባለሙያዎች አንደበት እንሰማለን። በየመሃሉ ደግሞ ዘና የሚያደርጓችሁንም ሙዚቃዎች አስተናግተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ዜና ስለን ክብራትና ክብራን ከእሁድ ምሽት ዜና ጋር እንግዶል ነኝ። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ትናንት በናይጄሪያ መዲና አቡጃ ላይ ባደረገው ስብሰባ ባለፈው ዓመት የተፈጸመውን መፈንቅለ መንግስት ተከትሎ በኒጀር ላይ ጥሎት የነበረውን የጉዞና የኢኮኖሚ ማዕቀብ አንስቷል። እርምጃው በኒጀርም ሆነ መፈንቅለ መንግስት በተካሄደባቸው የቀጠናው 3 ሌሎች ሀገራት ማለትም ከቡርኪና ፋሶ፣ ማሊና ጊኒ ጋር ንግግር እንዲደረግ እና ከቀጠናው የኢኮኖሚ ማህበረሰብ ለመውጣት የደረሱበትን ውሳኔ እንዲቀለብሱ ለማድረግ ያለመ ነው ተብሏል። ከጉዳዩ ውስብስብነት አንጻር እንዲሁም በቀጠናው ዘላቂ ሰላም፣ ጸጥታና የፖለቲካ መረጋጋት ለማምጣት ገንቢ ውይይት ማድረጋቸው አስፈላጊ መሆኑን የናይጄሪያው ፕሬዝዳንት ቦላ ቲኑቡ በስብሰባው ላይ ተናግረዋል። የኢኮዋስ ኮሚሽን ፕሬዝዳንት ኦማር ቱሬ በበኩላቸው በኒጀር ላይ የተጣለው ማዕቀብ የተነሳው የአገሪቱን ህዝብ ስቃይ ለመቀነስ ሰብአዊነትን መሰረት በማድረግ ነው ብለዋል። የትናንቱ ቅዳሜ ስብሰባ የተደረገው በአካባቢው ተደጋግሞ የሚታየው መፈንቅለ መንግስት የ49 ዓመቱን የቀጠናው የኢኮኖሚ ማህበረሰብ እንዳያፈርሰው በሚሰጋበት ወቅት ነው። የአሜሪካና የእንግሊዝ ኃይሎች በየመን በርካታ የሁቲ አማጽያን ይዞታዎችን ትናንት ቅዳሜ መደብደባቸው ታውቋል። የሁቲ አማጽያን በቅርቡ በቀይ ባህርና በኤደን ባህረ ሰላጤ በሚጓጓዙ መርከቦች ላይ የሚያደርሱትን ጥቃት አጠናክረው መቀጠላቸው ይታወቃል። የአሜሪካና የእንግሊዝ ተዋጊ ጄቶች 18 የሁቲ ይዞታዎችን መደብደባቸውን ስማቸው እንዲጠቀስ ያልፈለጉ የአሜሪካ ባለስልጣናት አስታውቀዋል። እነዚህ ይዞታዎችም የሚሳኤል፣ የላውንቸር፣ የሮኬት፣ የድሮንና የምድር እንዲሁም የውሃ ውስጥ መጓጓዣ ተሽከርካሪዎች ማከማቻዎች እንደነበሩ ታውቋል። ካለፈው ወር የፈረንጆቹ ጥር 12 ወዲህ አሜሪካና እንግሊዝ በጋራ የተቀናጀ ጥቃት በሁቲ አማጽያን ላይ ሲያደርሱ ለአራተኛ ጊዜ እንደሆነ ታውቋል። አሜሪካ ግን በግሏ የሁቲ ኢላማዎችን በየቀኑ በመደብደብ ላይ መሆኗ ታውቋል። ተተኩሰው በአየር ላይ ያሉና በመርከቦች ላይ ጥቃት ለማድረስ የሚምዘገዘጉ ሚሳኤሎችን እንዲሁም ድሮኖችንና ለመወንጨፍ የተዘጋጁ መሳሪያዎችን አሜሪካ ስትደበድብ ከርማለች። የአሜሪካ ጀቶች የሚነሱት በቀይ ባህር ላይ ከሚገኘው USS Dwight Eisenhower አውሮፕላን ተሸካሚ መርከብ ላይ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በጋዛ ተኩስ አቁም እንዲደረግ ያለመ ድርድር ከግብጽ፣ ቃታር፣ አሜሪካና እስራኤል ተውጣጡ ባለሙያዎች እንዲሁም የሐማስ ተወካዮች ዶሃ ላይ መከተላቸውን አንድ ከመንግስት ጋር ግንኙነት ያለው የግብጽ መገናኛ ብዙሃን ዘግቧል። በሌላ በኩል ደግሞ አዲስ ተኩስ አቁም ለማድረግ እንዲሁም በሐማስ የተያዙ ታጋቾችን አስፈትቶ በመትኩ ፍልስጤማውያን ስረኞችን ለማስለቀቅ ፓሪስ ላይ ውይይት ለማድረግ በሞሳድ ኃላፊ ዴቪድ ባርኔ የተመራ የእስራኤል ልዑካን ቡድን አርብ ዕለት ፈረንሳይ መዲና ፓሪስ ገብቶ እንደነበር ታውቋል። የእስራኤል ጦር ካቢኔ በቃታር ስብሰባ ላይ የሚሳተፍ ልዑክ ለመላክ ትናንት ቅዳሜ ስምምነት ላይ እንደደረሰ የእስራኤል መገናኛ ብዙሃን ዘግበዋል። የቃታሩ ስብሰባ የፓሪሱ ቀጣይ መሆኑንና በመከተልም በካይሮ እንደሚካሄድ ታውቋል። ባለፈው ዳር 100 ታጋቾችን በ240 የፍልስጤማውያን ስረኞች እንደተለዋወጡ ሁሉ አሜሪካ፣ ግብጽና ቃታር ተመሳሳይ ልውውጥ እንዲደረግ በመጣር ላይ ናቸው። በድርድሮቹ ሐማስ እስራኤል ከጋዛ እንድትወጣና ተኩስ አቁም እንዲደረግ ሲጠይቅ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ግን ቅዠት ነው ሲሉ ገልጸውታል። እስራኤል በደቡባዊቷ የጋዛ ከተማ ራፋ የምድር ጥቃት ለመፈጸም በማቀዷ የሰጉ 1.4 ሚሊዮን ፍልስጤማውያን ወደ ግብጽ ድንበር በመጠጋት በድንኳን ውስጥ ተጠልለው ይገኛሉ። በመጨረሻም አድማጮች፣ ሩሲያ በዩክሬን ላይ የፈጸመችው ወረራ ሁለተኛ ዓመት ትናንት ሲታሰብ ፕሬዚደንት ቮሎዲሚር ዜሌንስኪ አገራቸውን የደገፉትን ሁሉ አመስግነዋል። በዩክሬንም ሆነ በአካባቢው አገራት ያሉ በሚሊዮን የሚቆጠሩ ሰዎች እናት አገራቸው የፑቲን ጓሮ እንዳትሆን እገዛው አስተዋጽኦ አድርጓል ሲሉ ተናግረዋል ዜሌንስኪ። ዜሌንስኪ ንግግራቸውን ያደረጉት ሩሲያ የትናንት ሁለት ዓመት ጥቃቷን በጀመረችበት ሆስቶሜል አየር ማረፊያ ሜዳ ላይ ቆመው ነው። ዩክሬናውያን ቀኑን ሰማዕታቱን ለማክበር አበባ በማኖር በለቅሶና ድል እንደሚያደርጉ ተስፋቸውን በመግለጽ አስበዋል። የሩሲያ ጥቃት የመቀዛቀዝ ምልክት ባላሳየበት በዚህ ወቅት በዩክሬን ሕይወታቸውን የሚያጡ ሰዎች ቁጥር በመጨመር ላይ ነው። ይህ በእንዲህ እንዳለ በኢንዱስትሪ የበለጸጉ የቡድን ሰባት አባል አገራት የጦርነቱን ሁለተኛ ዓመት ምክንያት በማድረግ አስፈላጊ ሆኖ እስከተገኘ ድረስ ለዩክሬን የሚሰጡትን ድጋፍ እንደሚቀጥሉ አስታውቀዋል። ቡድኑ ባወጣው መግለጫ ቻይና እና ኢራን ሩሲያ በዩክሬን ላይ ለምታካሄደው ጦርነት ድጋፍ በመስጠታቸው አውግዘዋል። ኢራን ለሩሲያ ሰራዊት የምትሰጠውን ድጋፍ እንድታቆምም ጠይቀዋል። የቻይና ኩባንያዎች መሳሪያ እና ወታደራዊ ቁሶችን ለሞስኮ ማስተላለፋቸው እንዳሳሰባቸውም ጨምረው ገልጸዋል። ክብራትና ክብራን፣ ለእሁድ ምሽት ያስኩት ዜና በዚሁ ተጠቃልሏል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 17 2016 ዓ.ም ምረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች ባለሙያዎች አይደሉም። የሕክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው።
የሰማችኋቸው በጤና ጥበቃ ሚኒስቴር የጤና የማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ የሆኑትን አቶ ዳንኤል በትረ ነው። በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ የጤና መልእክቶችን አስመልክቶም ሰፋ ያለ ዘገባ ይኖረናል። ወደ በኋላ ላይ እንመለስበታለን። ያው እንግዲህ እንደተለመደው ዝግጅታችንን በሙዚቃ እንጀምራለን አይደል ደረጀ?
አዎ ስምኝሽ። የመጀመሪያው የሙዚቃ ምርጫችን ደግሞ ከሮፍናን አዲስ ስራዎች መካከል አንዱ የሆነው ሸግዬ የተሰኘው ስራ ነው።
እንደሚታወቀው ሮፍናን የራሱ ለየት ያለ የሙዚቃ ጨዋታና ቀለም ያለው ዘፋኝ ነው። በዚህ ሙዚቃ ደግሞ የአዲስ አበባን የተለያዩ መልኮች እያሳየ የታበበት ብዙዎችም ራሳቸውን ትላንታቸውን በሙዚቃ እያስታወሱ የተደሰቱበት ስራ ነው። እንግዲህ ሮፍናን ይቀጥላል። ሸጉዬ ሸጋለም ሸጊቱ ማጂ ሞታው ያለሽ ያላንቸን ከምልጁ Sarganya malzenya mono yedara Lepe kanchi yewala Yishish litafanda mora yezora ናን ሸግዬ ሙዚቃ ዘናንዳላችሁ እርግጠኞችነን ከአሜሪካ ድምጽ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እያዳመጣችሁ ያላችሁት። አሁን ወደ ቀዳሚው መሰናዷችንን እንለፍ።
ቀዳሚው መሰናዷችን የኢትዮጵያን የህክምና ስርዓት እየጎዳ ያለውን የሐኪሞች ስራ ማጣትና ዝቅተኛ ክፍያ ይመለከታል።
ኛ የሐኪሞች ጥረት ካሉባቸው የአፍሪካ ሀገሮች ውስጥ አንዷ ብትሆንም ስራ ማጣት የህክምና ትምህርታቸውን አጠናቀው ለሚመረቁ ሐኪሞች አሁንም ፈተና ሆኖ መቀጠሉንና አንዳንዶቹም ተስፋ ቆርጠው ሙያቸውን ለመቀየር መገደዳቸውን ይገልጻሉ።
በስራ ላይ ያሉትም የሚከፈላቸው ዝቅተኛ ደሞዝ ሊያኖራቸው ባለመቻሉ ተጨማሪ ገቢ ለማግኘት ከሀገር መውጣትን እንዳማራጭ እንደሚወስዱት የገለጹ ሲሆን በህክምናው ዘርፍ የተማረሰው ፍልሰት በከፍተኛ መጠን እንዲጨምር አድርጓል። በዚህ ዙሪያ እንግዲህ ስምኝሽ የህክምና ባለሙያዎችንና የጤና ሚኒስቴርን አነጋግረሻል። ሙሉ ዘገባውን ተከታትለን እንመለሳለን።
አብዱል ሐኪም ነስሩ እጅግ ይወደው የነበረውን የህክምና ትምህርት ለስድስት አመት ተኩል ተከታትሎ በ2005 ዓ.ም ተመረጠ። ከሃሮማያ ዩኒቨርሲቲ ሲመረቅ የህይወቴ ጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በህክምና ሙያ በቆየበት 10 አመት ግን የሚከፈለው ክፍያ ከጆ ዳፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል።
ትንሽ ይከብዳል። ኖርማሊ በዛለሙስ ቢተከራይታሽ ድጋሚ ለራስሽ ወጥሽለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ኢቭን የቤት ክራይ ለመክፈል ራስ ቱማን ገንዘብ ነው ደሞሽ የምትቀበል። ከዛ ደግሞ ታክሲ ወጪ አለ፣ የራስሽ ወጪ አለ፣ የምግብ ማርጨማ ትንሽ አስቸጋሪ ነው የሚሆነው። ያን ክራይ ረቀም።
አብዱል ሐኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሐረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ 2500 ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኝ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ 10500 ብር ነበር።
የቤት ክራይ እንደምታውቂው ነው። ኢቭን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው። የቤት ክራይ ብትከራይ ቢያንስ ከ5000 እስከ 7000 ብር ድረስ እንደ ሁኔታው ትታወቂ ትችያለሽ። እስከ 10000 የምታወቂበት ጊዜ ሊሆን ይችላል። እንደ ቤቱ አይነት በትራንስፖርት ትታወቂ ትችያለሽ። ፐርሰናል ኒድ የሚባሉ ነገሮች አሉ። እነሱን እንኳን ለማሟላት በቂ አይደሉ።
ልክ እንደ አብዱል ሐኪም በህክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገርነው አብዱል ሐኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተውና አሁን በመኪና ቃመለዋጫ ንግድ ላይ እንዲሰማራ አስገድዶታል። በ2015 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁራን በሳ ኮሌጅ ተመርቀው በአንጎልና ህብለ ሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጪ ናቸው። አቶ ሳሙኤል እንደሚሉት 7 ዓመት ከሚፈጀው መደበኛ የህክምና ትምህርት በኋላ ተጨማሪ 5 ዓመታትን ተመረው ስፔሻላይዝ የሚያደርጉ ሐኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር የማይበቃቸው መሆኑን ይገልጻሉ።
መንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ ይባላል። 11,305 ብር ነው። የአንድ ስፔሻሊስት ሐኪም በሆስፒታል ደረጃ ከሆነ ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲቲ አስተማሪነት የሚያገለግሉት ይሄደ ቢባል 15,396 ብር ይመስለኛል። እና እነዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ እዚህ ደሞዝ ቤዚክ የሚባሉትን ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ለአስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? ስታስቡ በጣም የማይሆን ነገር ነው።
በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለህዝብ በሚያደርሰው ሐኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኙ አንድ ሐኪም የአንድ ጫማ ዋጋ 12,500 ብር መድረሱን ጠቅሶ ከሳምንት በፊት ባጋራው መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9,500 ብር መሆኑን ገልጾ በስራና በትምህርት ላይ ያለውን የህክምና ባለሙያ ብቻ ሳይሆን ሀገር ተረካቢ የሆኑ የብዙ ተስፈኛ ህፃናትን ሞራልና የወደፊት ተስፋ በእጅጉ የጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ስራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር መስሪያ ቤት በወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችንና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት 10 ዓመታት ገደማ በአመት ከ3000 እስከ 4000 የሚደርሱ ሐኪሞች እንዲመረቁ ተደርጓል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኘት እንዳልቻሉ በተደጋጋሚ ይገልጻሉ። ዶክተር ሳሙኤል የሚያስተምሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል።
ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባክግራውንድ ይመጣል። ከዛ ቤተሰብ ጥሩ ተማሪ ስትሆኝ ነው ህክምና የምትገቢ። ህክምና ገብቶሽ 7 ዓመት 6 ዓመት ተኩል እስከ 7 ዓመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያውም የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚህ ክፍተቶች መፈጠራቸው ትንሽ በተማሪ አንጻር አድርገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው።
ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሐኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል።
በጣም ፍረስትሬት የሚያደርግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው። ምክንያቱም 6 ዓመት ተኩል አንድ 18 ዓመት ልጅ 19 ዓመት ልጅ 6 ዓመት ተኩል ውስጥ ህክምና ትምህርት ቤት ውስጥ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን ሌላ ነገሮችን ከጎን ላይ እንዳታስኬጂ ትንሽ ይከብዳል። እንደሌላው ትምህርት አይደለም። 2-3 ዲግሪ ለመያዝም ንግድም ለመጀመር በይው ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ህክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ ሲወጣ ስራ ለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ኦልሬዲ ስራ ያገኘው ሐኪም የስራ ጫና እየበዛበት ሁለቱን አለማስታረቅ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያሳዝን ነው።
አብዱል ሐኪምም ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎቱን ማሟላት አለመቻል በሐኪሞች ላይ የሚያሳድረው ጫና ከፍተኛ ነው ይላል።
ብዙ ጊዜ በህክምና ሙያ ውስጥ የሚገቡ ሰዎች በፍላጎት የሚገቡ ሰዎች ናቸው። ሙያውን ወደውት የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመረቀሽ ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመመጣጠን ኑሮሽ ላይ ጫና መምጣቱ አይቀርም። ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ ያለመመቸት ነገሮች ኑሮ ሳይመች ሲቀር ከለፋች ከሳይንዘጠት ሲቀር
ትንሽ በጣም ተስፋ የሚያስቆርጥ ነገር ነውና ለዛም ነው ሰው ሌላ አማራጮችን የሚያዩ ከህክምና ከሚያከል ስራ ውጪ ወጥቶ ሌላ ሙያዎች ወደ ሌላ ስራዎች የሚገባው ወደ ተለያዩ ዘርፎች የሚገባው በዚህ ምክንያት ነው።
ወርልድ አትላስ የተሰኘ ዓለም አቀፍ የጂኦግራፊ ጥናት ድህረ ገጽ እንደ አውሮፓውያን አቆጣጠር በ2017 ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ የሚመጡትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ።
እንግዲህ የሀገሪቱ ሄልዝ ሲስተም የሚመረቀውን ሐኪም የማስተናገድ ካፓሲቲ ያለው አይመስለኝም። በዛም ይመስለኛል ክፍተቱ ያለው ሄልዝ ሲስተም የተወሰነ ያህል ሐኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ህክምና ብዙ ቦታ ተከፍቷል። እንደ ድሮ ዶክተር ከብዙ በአመት የሚመረቀው 1000 ነው። ድሮ 800, 230, 240 የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላድርጋቸው ብለው ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር፣ እነዚህ ናቸው እንግዲህ የበጀት ችግር ምናምን ነው የሚነሱት።
ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞቹን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስትርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ህክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስትር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ታደሰ ያስረዳሉ።
በእርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር አሰልጥና መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይህንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር የምችለው የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርሲቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችል እና ሊመጣጠም በሚችል መልኩ የግድ ኤግዛክት ላይሆን ይችላል፣ አትሊስት ግን ሊቀራረብ እና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታ እና ቅበላውንም ዩኒቨርሲቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደ ነው ያለው። ቁጥሩ የግድ 4000-5000 ላይ መድረግ ይችላል። ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው የሚሄደው።
የሐኪሞችን ቅጥር ችግር ለመፍታት የጤና ሚኒስቴር ላለፉት 3 አመታት እየተጠቀመበት ያለው ሌላው መፍትሄ ከአጋር ድርጅቶች ጋር በመተባበር ደሞዝ መክፈል የሚቻልበት መንገድ ነው። ይህ ፕሮጀክት ተግባራዊ በሚደረግባቸው 3 አመታቶች ክልሎች የሚደረግላቸውን የደሞዝ ድጋፍ ቀስ በቀስ እየሸፈኑ በአራተኛው አመት መረከብ እንደሚጠበቅባቸውም አቶ ሀብታሙ ይገልጻሉ።
አጋር ድርጅቶችንም በመጋበዝ እንዲሁም ከመንግስትና ከአጋር ድርጅት ጋር የማቺንግ ፈንድ ፕሮግራምን በመዘርጋት ማቺንግ ፈንድ ማለት ምን ማለት ነው? 50%ን አጋር ድርጅት ያወጣል፣ 50%ን የመንግስት አካላት አውጥቶ ሁለቱም ማች በማድረግ ሐኪሞች የሚቀጠሩበት እና የስራ እድሉን ለማስፋት እንደ አንድ ፕሮጀክት ተይዞ እየተሰራበት ነው። ይሄ ፕሮጀክት አሁን 3ኛ አመቱን ይዟል። ያንዳንዱ አመት ውስጥ ደግሞ ክልሎችም በየአመቱ ድርሻ አላቸው ማለት ነው። ድርሻቸው እያደገ ሄደና 4ኛው የፕሮጀክት አመት ላይ ሙሉ በሙሉ እየተረከቡ ቋሚ አድርገው ባለሙያዎቹን ቀጥረው ስራ ውስጥ የሚያውሉበት ሁኔታ ነው ያለውና ይሄ አንዱ ጥሩና ስኬታማ ነው የምንለው ፕሮጀክት ነው።
ሌላው የጤና ሚኒስትር እንደ መጨረሻ አማራጭ እየተገበረ የሚገኘው መፍትሄ ደግሞ የህክምና ባለሙያዎችን ወደ ጎረቤት ሀገራት በመላክ የስራ እድል መፍጠር ነው። ከስራና ክህሎት ሚኒስቴር ጋር በመሆንም ነርሶችን በህጋዊ መንገድ ወደ አረብ ሀገራት መላክ መጀመራቸውን አቶ ሀብታሙ ገልጸውልናል። የደሞዝ ክፍያን በተመለከተ እንደ ሀገር የሚከፈለው ደሞዝ በቂ አይደለም የሚሉት አቶ ሀብታሙ የጤና ሚኒስትር ግን ብቻውን ለሐኪሞች ደሞዝ መጨመር እንደማይችል ገልጸው የፌደራል መንግስትና የሲቪል ሰርቪስ ኮሚሽን እየሰሩበት የሚገኘው የሲቪል ሰርቪስ ማሻሻያ ሲጸድቅ ችግሩ ሊቀረፍ እንደሚችል አመልክተዋል።
ሁሉም ጉዳይ የሚያርገው ከሀገር ኢኮኖሚ ጋር ስለሆነ የሀገሪቱን ኢኮኖሚ በማሳደግ የባለሙያውን ደሞዝ በዛው ልክ ባረድግ እያሳደጉ የመሄድን እንደ አንድ አማራጭ ተይዞ ነው የሚሰራው። ከዛ ውጪ ግን ጤና ብቻውን ስለጠየቀ ኤክሰፕሽናል የሆነ ደሞዝ እንደ ሀገር ሊያስጀምር የሚችልበት እድል አይኖርም። ምክንያቱም የፌደራል መንግስቱ ለሁሉም ሲቪል ሰርቫንት ትኩረት አድርጎ የሚሰራ ከመሆኑ አንጻር ጤና ደግሞ እንደ ጤና የራሱ የሆነ ስኬል አለው። በዛ ስኬል ላይ እንግዲህ እንደ ሀገር ነው ይሄ የሚታየው ማለት ነው።
ከዛ ውጪ በ2005 ጸድቆ አሁን ተግባር ላይ ያለው የጤና ባለሙያዎች ጥቅማጥቅም እንዲከለስ ጥናት እየተደረገበት መሆኑን ያብራሩት አቶ ሀብታሙ ተጋላጭ ለሆኑ ባለሙያዎች የሚፈጸም ክፍያ፣ የሙያ ክፍያ፣ የአበል ክፍያ፣ የቤት አቅርቦትና የትርፍ ሰዓት ክፍያ የመሳሰሉ ጥቅማጥቅሞች የተካተቱበት ረቂቅ ለመንግስት ቀርቦ ሲጸድቅ የሐኪሞችን ችግር የመቅረፍ አቅም ይኖራል ብለው ያምናሉ። አሁን ባለው ሁኔታ ግን ያዳዲስ ሐኪሞች ሥራ ማጣትና ዝቅተኛ የደሞዝ ክፍያ በጤና ተቋማት ውስጥ ከመታዩ የመሰረተ ልማት ጉድለት፣ የግብአቶች እጥረትና ቢሮክራሲያዊ ችግሮች ጋር ተደማምሮ በርካታ ሐኪሞች እስከ 500 ሺህ ብር የሚያስከፍሉ የሙያ ፈተናዎችን በመውሰድ ወደ ውጭ ሀገራት እንዲሰደዱ ያደረገ መሆኑንና ይህም የተማረ ሰው ኃይል ፍልሰት እያባባሰ መሆኑን ዶክተር ሳሙኤል ይገልጻሉ።
በአግባቡ የቤተሰብሽን ፍላጎት ማታሟይ ከሆነ አስበዋል ኖሮ አለው ብለሽ ማታስቢውን የኖሮ ስታንዳርድ ማታገኙ ከሆነ የተሻለ አማራጮች ሲኖሩ ሌሎች ሀገሮች ጥሩ የሚከፍሉ ላይሰንሲንግ ኤግዛም ወስደሽ ብዙ ጊዜ የኢትዮጵያ ሐኪሞች ውጭ ሀገር ሲሄዱ በደንብ ኳሊፋይድ ናቸው። ላይሰንሲንግ ኤግዛም እንዲሽኑ የሚወርቅ ሰው በጣም ትንሽ ነው። አብዛኛው ሰው ያልፋል። ሂዶ እዛ ተምሮ የራሱን ህይወት ይኖራል። እዛ ሂዶ የተለያዩ አፍሪካ ሀገራት የሚሰሩ አሉ፣ ውጭ ሀገር የሚሰሩ አሉ፣ ዱባይ የሚሰሩ አሉ። እኛ የምትሰማቸው እና እነሱ ይሄ ትልቅ ኮንትሪቢዩቲንግ ፋክተር ነው። ስራ ማጣትም ኮንትሪቢዩቲንግ ፋክተር ነው። እንደገና በቂ ክፍያ ለመሆኑም ደግሞ ትልቅ ኮንትሪቢዩቲንግ ፋክተር ነው። ትልቅ የሆነ ብሬን ድሬን ሀገሪቷ ላይ እንደሚያስከስት ግልጽ ነው።
ዶክተር ሳሙኤል እነዚህን ዘርፈ ብዙ የሚሏቸውን ችግሮች ለመፍታት መፍትሄ ያሏቸውን ሀሳቦችም ይጠቁማሉ።
አንደኛው በሳይንሳዊ መንገድ ለመፍታት ብዬ ማስበው ነው የሙያ ማህበራት በጣም ጠንካራ መሆን አለባቸው። ለሐኪም የቆሙ መሆን አለባቸው። ከሚመለከተው ፖሊሲ ሜከርስ ጋር በአግባቡ ውይይት አካሄዱ ያለውን ችግር መነጋገር ያስፈልጋል። ሁለተኛው መንግስት ይህንን ተረድቶ መፍትሄ ለመስጠት ቁርጠኝነት ያስፈልጋል። የሚሰማ ድምፅ ያስፈልጋል። ያለውን ችግር በጥናት ማረጋገጥ ያስፈልጋል። ሶስተኛው ህዝቡ ራሱ እኔ ዲዘርቭ ማረገው የጤና ኬር ይህ አይደለም ብሎ ማሰብ ይኖርበታል። የሄልዝ ሲስተሙ የሐኪም እጥረትና የሐኪም ስራ ለመቀጠር ችግር ብቻ አይደለም ያለበት፣ የግብአት ችግር አለበት፣ የኢንፍራስትራክቸር ችግር አለበት። ዞሮ ዞሮ ጥሩ ኢንፍራስትራክቸር ቢኖር፣ ብዙ ሐኪም ቢኖር፣ ጥሩ ስፔሻሊስት ቢኖር ጤነኛ የሆነ ማህበረሰብ መፍጠር ነው። ጤነኛ የሆነ ማህበረሰብ ደግሞ ለኢኮኖሚ ለእድገትም ለብዙ ነገር አስፈላጊ የሆነ ነገር ነው እና ተደማምሮ መጨረሻ ላይ ከሀገር ጋር የሚገናኝ ስለሆነ ህዝቡን ጥያቄዎችን ማንሳት አለበት ብዬ አምናለሁ።
በንግድ ስራ ውጤታማ መሆኑንና የተሻለ ገቢ ማግኘት መጀመሩን የሚገልጸው አብዱል ሐኪም ከዚህ በኋላ ወደ ህክምና ሙያ እንደማይመለስ ቢገልጽም ሌሎች ሐኪሞች ግን ለስራቸው የሚገባቸውን አግኝተው ደስተኛ ሆነው ማየት እንደሚፈልግ ነግሮናል። ኢትዮጵያ ውስጥ በርካታ የጤና ችግሮች ህብረተሰቡን እየፈተኑ ባሉበት ወቅት ስራ ፈተን መቀመጣችንም ሆነ መሰደዳችን ለሀገር ጉዳት ነው የሚሉት ሐኪሞችም የጤና ስርዓቱ ተሻሽሎ መፍትሄ እንዲፈለግላቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችንም በዚሁ በህክምና ስርዓቱ ዙሪያ ባሉ ተግዳሮቶች ላይ ያቆየንና በተለይ የባህል ህክምና እንሰጣለን በሚል በማህበረሰቡ ላይ የሚደርሱ ችግሮችን እንመለከታለን።
ማህበራዊ የትስስር ገጾችን በመጠቀም የባህል ህክምና እንሰጣለን በሚል የሚያጨበረብሩ ግለሰቦች እየተበራከቱ መጥተዋል ሲል የኢትዮጵያ የባህል መድኃኒት ህክምና አዋቂዎች ማህበር አስታውቋል። የጤና ሚኒስቴርም በበኩሉ በዘመናዊ ህክምና የሚታዘዙ መድኃኒቶችን ከቅጠላ ቅጠሎች ጋር ቀላቅለው በመስጠት የህብረተሰቡን ጤና አደጋ ውስጥ ይጣሉ ስለመኖራቸው ገልጾ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ ያሳስባል።
ትክክል ነው ደረጀ። በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው የባህል ሐኪሞች ማህበር ባገኘነው መረጃ መሰረትም 45000 ያክል የባህል መድኃኒት አዋቂዎች በማህበሩ ስር ተመዝግበው የሚገኙ ሲሆን በጤና ሚኒስቴር ፈቃድ የተሰጣቸው ግን 16000 የሚሆኑት ብቻ መሆናቸውን ማህበሩ አስታውቋል። እንግዲህ የመስታወት ባልደረባችን አስማማዋዬ ነው በዚህ ዙሪያ ሰፋ ያለ ዘገባ አዘጋጅቷል። ወደዛው እንለፍ።
ፌስቡክ እና ቴሌግራምን ጨምሮ በተለያዩ የማህበራዊ ትስስር ገጾች የባለክምና እንሰጣለን የሚሉ ፈውስ ይሰጥባቸዋል የተባሉ የበሽታ መዘርዝሮች ጋር የተለጠፉ ማስታወቂያዎችን መመልከት የተለመደ መጥቷል። ከዚህ በፊት ከተለመዱት በተለየ መልኩ ለሀብት ለስልጣን ቁማር ለማሸነፍና መሰለ የሚሉ የፈውስ አይነቶችንም አገልግሎት እንሰጥባቸዋለን በሚሉት መዘርዝር ውስጥ ይታያሉ። የኢትዮጵያ ባህላዊ መድኃኒት ህክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሼህ አሊ አደም መድኃኒት ይፈታቸዋል የማይባሉ አጓጊ ጉዳዮች በማንሳትና ሃይማኖታዊ ማረግ በመጠቀም የሚያጨበረብሩ በስተዋል ሲሉ ያረጋግጣሉ።
ቁብና ስኛለን፣ ቁብና ሶጣለን፣ ብርና በዛለን የሚሉት ሰዎች አንዳንዶች ሰዎቹን ነገር የናቸው ብለው ጠቁመውኛል። እነዛን ሰዎች ታሁን ጀምራችሁ ተራረፋችሁ እንከሳችኋለን ብለን እኛ ሰዎች አሁን ተዘዋጅ ተተዋል። አንዳንዶችም ታስረዋል። ስለዚህ ይሄንን እኛ እንቃወመዋለን። በትክክለኛ ግን እዝቡ ላይ ደግሞ ችግር አለ። አንድ ሰው አላፊነትን ይዞ እቤት ቁጭ ብሎ እንትን ላላለ ሰው ለአላፊ ላግዲያቢው ወረቀት እየጣፈ ቢዝነስ የሚሰራውን እሱን ተከትለው ገንዘብ ይከፍላሉ። ተከፈሉ በኋላ ይላሉ። ይሄ እንግዲህ ህገወጥነት ነው። ወደኛ ጥፈት ቤት መጥተው እንዲህ ያለ ሰው እናንተ አዋቂ ነው ወይ ትክክል ነው ወይ ማለት አለባቸው። ማስታወቂያ መለጠፍ ከሚሰራበት ብቻ እንጂ ሌላው ቦታ ክልክል ነው። ስለዚህ ምንድን ነው የሚያደርጉ? አልጋ ላይ ሆነው ሲያበቁ ይህን አደርጋለን እያሉ ወረቀት እየበተሩ የላላ እያበጁ ሰው በእንዲህ ያለ አይነት ነው እንግዲህ የተበዘበዘው።
የጤና ሚኒስቴር የመድኃኒትና ህክምና መሳሪያዎች አቅርቦት መሪ ስራ አስፈጻሚ የሆኑት አቶ ረጋሳ ባይሳም ተቋማቸው ችግሩን እንደሚያውቀው ገልጸው ከሚያጨበረብሩት በዘለለ በዘመናዊ ህክምና የሚታዘዙ መድኃኒቶችን ከእጽዋት ጋር ቀላቅለው በመስጠት የህብረተሰቡን ጤና አደጋ ውስጥ ይጣሉ ስለመኖራቸው ይናገራሉ።
ጥሩ ስራ የሚሰሩ የባህል ሐኪሞች እንዳሉ ሁሉ ደግሞ ችግር የሚፈጥሩም ደግሞ አሉ። ችግር የሚፈጥሩት ምንድን ነው? አንዳንዶቹ የራሳቸው ፈጠራ በስነ ስርዓት አገልግሎት ላይ ማዋል ሳይሆን የዘመናዊ መድኃኒት ራሳቸው ጋር ቀላቅለው በመስጠት የዘመናዊ መድኃኒቱ ላይ ጉዳት እያደረሱና እንዲሁም ታካሚውም ደግሞ እንዳይድን እና እንዲቸገር እያደረጉ ያስማሉ። ይሄን የሚያደርጉበት ምክንያት አንደኛው የገቢ ምንጭ ገንዘብ ለማግኘት ሲሉ እንደዚህ ልክ ያለውን ይህን ስርዓት የሚሰሩ የባህል ሐኪሞች አሉ። ቅርብ ጊዜ እንደምሳሌ ለማንሳት አንድ የባህል ሐኪም ስማቸውን ማልጠራው ሚዲያ ላይ ምንድን ነው ያደረጉት? የኢንሱሊን የሱካር በሽታ ታማሚዎች የሚጠቀሙትን ኢንሱሊን ቡና ጋር በመቀላቀል እኔ የሱካር በሽታን እንዲሁ በቡና አድናለሁ በሚል ህዝቡን በማታለል ቡና ጋር ቀላቅለው በድብቅ ቀላቅለው ኢንሱሊን እንዲጠቀሙ እንዲጠጡ ያደረገ የባህል ህክምና ነበረ። በቁጥጥር ባለስልጣን ተደርሶበት ጉዳዩ ሲጣራ ኢንሱሊኑ ውስጥ የተወሰነ የዘመናዊ መድኃኒት ቀላቅለው እየሰጠ መሆኑ ተደርሶበታል። በላብራቶሪ ቴስት አድርገው ሲታይ ቀላቅለው እየሰጠ መሆኑና እሱም ተጠያቂ እንዲሆን ተደርጓል። እንግዲህ እንደዚህ አይነት ይሄኛው ግለሰብ ስለተያዘ ነው ያልተያዙና እንደዚህ አይነት ስራ የሚሰሩ ስነምግባራቸው ልክ ያልሆነ የባህል አክሞች አሉ።
በአሁኑ ወቅት በኢትዮጵያ ሲቪል ማህበረሰብ ድርጅቶች ውስጥ ተደራጅቶ በሚገኘው ማህበር 45,000 የባህል መድኃኒት አዋቂዎች ተመዝግበው እንደሚገኙ ፕሬዚዳንቱ ሀጂ ሻሊ አደም ይናገራሉ። ከነዚህ መካከልም በጤና ሚኒስቴር ፈቃድ የተሰጣቸው 16,000 የሚሆኑት ብቻ ናቸው ይላሉ። ታዲያ በእናንተ ውስጥ ፈቃድ ሳይኖራቸው እንዴት ተመዘገቡ የሚለውን ሲመልሱም
እኛ ማህበር አዋቂ ለመሆኑ እንመዘግበዋለን በማህበራችን ደንብና ህግ መሰረት ማለት ነው። ከዛ ለሲቪል ማህበራቱ እናሳውቃለን በየአመቱ ይሄንን ምዝገባችንን ምን ያህል እንደሆነ የሞተ ያለ ሲት ወንድም ሁላ በዝርዝር በየአመቱ እናቀርባለን። ግን እንደዚህ ላይ መለዩ ሲቪል ማህበራቱ ማንኛውንም ባህል መድኃኒት ላይ ብሎ ታለ ይመዘግባል። ግን ጤና ጥበቃ ደግሞ አይቀበለውም። ጤና ጥበቃ ምንድነው የሚለብረው? በየወረዳውና በየከተማው ያለው የባህል መድኃኒት በቀበሌ አስመስክሮ ወረቀት ወስዶ ላለበት ወረዳ ጽፈት ቤት ወይም ከተማ ጽፈት ቤት ይሰጥና እነዛ ደብዳቤ ይጣፋል እውቅና ሊሰጠው ይችላል ነው የሚሉት። ሲቪል ማህበራት ግን ይህንን አይጠይቅም፣ ይህን ፕሮሰስ አይፈልግም። ስለዚህ በዚህ መሰረት እኛ ዝም ብለን በማህበራችን ውስጥ እንመዘግባለን። በዚህ አይነት
አድራሻ ሳይኖራቸው በማህበራዊ ትስስር ገጾች ማስታወቂያ የሚያስነግሩት የባህል መድኃኒት አዋቂ ነን የሚሉ ግለሰቦች ፈቃድ ያልተሰጣቸው ብቻ ሳይሆን የማህበሩ አባልም ያልሆኑ ናቸው ሲሉ ፕሬዚዳንቱ ይናገራሉ።
እነዚህ እንደዚህ የሚያደርጉት ከኛ ማህበር ያልገቡ ናቸው። ከማህበራችን ውስጥ የሌሉ ሰዎች ናቸው። ማህበራችን ውስጥ የሌሉ ቁጥጥር እና ክትትል ስላለ በጤናም በእኛም ሲቪል ማህበራትም ጥያቄ ስላለ የለም። ማህበራችን ውስጥ የተደራጀ ውስጥ እንደዚህ አይነት ነገር አይኖርም። ግን በዛ ስም ሌላው አውቃለሁ እያለ ለምሳሌ ነጋዴ ሆኖ የከሰረ አሁን ባህል መድኃኒት አውቃለሁም አይርሶ አታገኝ በእኛ ድሜ ያለውም እየሞተ ነው። እኔ አሁን እንግዲህ 85 አመቴ ነው። የሩጦ ያልጠገበ አውርቶ ያልጠገበ ብታሰርስ ምን አባቱንስ የሚል ነው ያለ። አጠቃላይ አይገኝም፣ አድራሻ የለውም። አድራሻ ተለለው ደግሞ መቆጣጠር አንችልም። ስለዚህ ማህበራችን የሚቆጣጠራቸው የተመዘገቡትን ብቻ ነው።
የህግ አማካሪና ጠበቃ የሆኑት አቶ ያሬድ ስዩም በበኩላቸው እንደዚህ ያሉ የማህበረሰቡን ጤና አደጋ ላይ የሚጥሉ ድርጊቶችን በተመለከተ ተጠያቂ የሚሆንባቸው ድንጋጌዎች በወንጀል ህጉ ስለመኖራቸው ይናገራሉ።
ህክምናም ለመስጠት ቢሆን ቁጥጥር የሚደረግበት አግባብ ሊፈጠር እንደሚገባ በመገንዘብ ቁጥጥር የሚደረግበት የሙያ ችሎታ ሳይኖረው ይህን ህክምና የሰጠን ሰው በተመለከተ በወንጀል ሊያስጠይቅ እንደሚችል በግልጽ ወንጀል ህጉ አንቀጽ 535 ላይ ተቀምጧል። ይህን ድርጊት የሚፈጽሙ ሰዎች ቁጥጥር የማይደረግበት ፍቃድ የሌለው አይነት ህክምና የሚሰጡ ሰዎች እጅግ ቢያንስ 1 አመት የሚሆን ቀላል እስራት ወይም ደግሞ ከፍ ባለ ሁኔታ ጉዳት አጋጥሞ ሲገኝ ከ5 አመት በማይበልጥ ጽኑ እስራት እንዲቀጡ በግልጽ ተደንግጎ ነው የሚገኘው። ህክምናውን መስጠት ብቻ ሳይሆን ህክምና ብሎ የሚጠሩትን ህክምና ብሎ ማለቱም ከባድ ነው ብቻ ሳይሆን መድኃኒት በተመሳሳይ መድኃኒት አምርቶ የሚሸጡ ሰዎችን በተመለከተ ይሄ ባህልም ይሁን ሌላ መድኃኒት ቁጥጥር የሚደረግበት እና ፈቃድ የተሰጠው ካልሆነ በተመሳሳይ ከዚህ በላይ ባለው አግባብ ቅጣትና የገንዘብ ቅጣትና የእስራት ቅጣት እንደሚያስከትል በግልጽ ተደንግጎ ነው የሚገኘው። ስለዚህ ይሄ ባህል የሚባለውን ህክምና በማህበራዊ ሚዲያም በሌላ የሚከናወነው ይሁን ሌላውንም ቁጥጥር የሚደረግበትና በፈቃድ ስር ሆኖ እንዲሰራ ብቻ ነው የሚያመለክተው የወንጀል ህጉና ይሄ ባልሆነበት ሁኔታ ግን ምን መደረግ አለበት የሚለውን በተመለከተ ቅጣቱን ማስፈጸም የአቃቤ ህግ እና የፖሊስ ተግባር ነው መሆን ያለበት። ይሄ የማይሆን ከሆነ እየተስፋፋ ነው የሚሄደው ድርጊቱ።
የፍትህ ሚኒስቴር በበኩሉ እስካሁን ይህን ጉዳይ የተመለከቱ ክሶች ከህብረተሰቡ እንዳልደረሱት ገልጿል። ባህላዊ ህክምናን ጨምሮ በሳይበር ብዙሃን መገናኛዎች የሚደረጉ መጭበርበሮች ተበራክተዋል ያሉት የሚኒስቴሩ የንቃተ ህግ ስልጠና ዳይሬክተር አቶ እንዳልካቸው ወርቁ ማንኛውም ተበዳይ ካለ ግን ወደ ፍትህ ተቋማት መጥቶ ማመልከት እንደሚችል ለአሜሪካ ድምጽ ገልጸዋል።
እስካሁን ድረስ ባለኝ መረጃ ባረኩ ማጣራት ይህንን ወንጀል ተፈጽሞብናል ብለው ሪፖርት አድርገው ምርመራ ተጣርቶበት ወደኛ ወደስ ሚኒስቴር የመጣ መዝገብ ወይም የምርመራ መዝገብ የለም። ነገር ግን ይህን በተመለከተ ሰዎች ተነቀቁ ይገባል መልእክታችን የሚሆነው። ሰዎች እንደዚህ ያሉ በሶሻል ሚዲያ ላይ ስልክ በማስቀመጥ የተለያዩ አጸተኛ ነገሮችን በመጻፍ በዚህ ገንዘብ አስገቡ እንዲያደርጉ እንዲያሉ ማታለን ፈጸምባቸው ሁኔታዎች ሊኖሩ ስለሚችሉ ሰዎች በማህበራዊ ሚዲያው ላይ በሚሰራጨው ብቻ አይተው መታለን የለባቸውም፣ መጭበርበር የለባቸውም። ሰዎች ጥንቃቄ ሊያደርጉ ይገባል እና እንዲያሉ ማጭበርበሮች ማታለሉ በአሁኑ ሰዓት እየተፋፉ ስለሆነ ህብረተሰቡ ተገቢውን ጥንቃቄ ማድረግ አለበት። እንዲያለ ወንጀል ደግሞ የተፈጸመበት ሰው ካለም ለሚመለከተው በአቅራቢያው ያለ ፖሊስ አካል ሪፖርት አድርጎ ምርመራ እንዲጣራበት ወይም ደግሞ ለሚመለከተው ፍትህ ሚኒስቴር ቅርንጫፍ መስራቤቶች ቀርቦ ምርመራ እንዲጀመርለት ማድረግ ይችላል ማለት ነው።
የጤና ሚኒስቴር ህጉን ተከትሎ የሚሰሩትን የመደገፍና ፈቃድ የመስጠት ስራዎች እንደሚሰራ የሚናገሩት የጤና ሚኒስቴር መሪ ስራ አስፈጻሚ የሆኑት አቶ ረጋሳ ባይሳ፣ ህብረተሰቡ ግን ባለመጭበርበር ጤናውን መጠበቅ ይኖርበታል ሲሉም ያሳስባሉ።
ዘርፉ እንዲሻሻል ጤና ሚኒስቴር ይፈልጋል። እንዲሻሻል ማለት ደግሞ የሚሰጡት አገልግሎት ጥራቱና ፈዋሽነቱ የተጠበቀ ሆኖ ታካሚው ላይ ጉዳት የማያደርስ ስራ የሚሰሩትን ማበረታታትና ያ ዘርፉ እንዲያድግ በተለይ ደግሞ በሪሰርችና በምርምር የተደገፈ ሆኖ ወደ እስከ ፕሮዳክሽን ድረስ እንዲሄዱ ግን ውስጥ ያሉ በዋሽነታቸው የተረጋገጠላቸው ህመሞች ወይም ደግሞ እነዚህ አክቲቭ ኢንግሪዲየንት የምንላቸው ነገሮች እስከ ክሊኒካል ትራያል አልፈው እስከ ፕሮዳክሽን እንዲሄዱ መንግስት ይደግፋል። ይህ ስራ እንዲሰሩ እና በፍራት የሚሰሩትን እንደግፋቸዋለን። አገልግሎት ሰጪዎቹ ራሳቸው ባለ ሐኪሞቹ እንዲመዘገቡ ጥረቶች ይደረጋሉ። በየክልሉ ራሳቸው የሚሰጡት አገልግሎቶችን እንዲመዘገብ ሰርቲፊኬት እንዲያገኙ በየአካባቢያቸው በሚሰጡት አገልግሎት ላይ እየተበረታታ ነው። ህብረተሰቡ ማወቅ አለበት። ህብረተሰቡ ራሱን መጠበቅ አለበት። የራሱን ጤና መጠበቅ አለበት። ራሱ ህብረተሰቡ ነው። መጠንቀቅ ያስፈልጋል። ለምን? የመጀመሪያው ተጎጂ ራሱ ታካሚው ነው። ራሱ ትክክል ያልሆነ የመድኃኒት ሲወስድ ራሱ የሚተጎጂው መጀመሪያው ራሱ ነው የሚሆነውና ጥንቃቄ ማድረግ ያለበት።
በኢትዮጵያ የባህል ህክምና ረጅም ዓመታትን ያስቆጠረ ታሪክ ቢኖረውም በመንግስት እውቅና ሰጥቶት በማህበር የተደራጀው ግን በ1976 ዓ.ም ነው። የኢትዮጵያ ባህላዊ መድኃኒት ህክምና አዋቂዎች ማህበር ፕሬዚዳንት ሐጂ ሻህሪ አደም በአሁኑ ወቅት 45,000 ከደረሱ በመላ አገሪቱ ከሚገኙ አባላቱ መካከል ፈቃድ የሌላቸው እንዲያገኙ በማድረግ ህጋዊ እንዲሆኑ ለማስቻል ማህበራቸው እየሰራ መሆኑን ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
እንግዲህ ሰዎች ባህላዊ ቦታ ሄደው ባልተገባ ሁኔታ ህክምና ተሰጥቷቸው ጉዳት የደረሰባቸው በርካታ ታሪኮችን እንሰማለን። በዚሁ አጋጣሚ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም እንመክራለን። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ አንድ አዲስ ሙዚቃ እረፍት እናድርግ።
ሁለተኛው የዘፈን ምርጫችንም ተአምር ግዛው መታመታ ያለች የምትጫወተው በቅርቡ የተለቀቀ አዲስ ሙዚቃ ነው። በሱ ዘና ብለን ደግሞ እንመለሳለን።
Laura, me nagera ka tin hode parra. ስትጫወት አንተ ላይ ሁሉም ያምርብሃል አውቃለሁ ስሜቴ አልቅድም
የተአምር ግዛውን አዲሱን መታመታ ነጠላ ዜማ ነው ሰምተን የተመለስነው በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምጽ ይቀጥላል።
ያስተናገድናችሁ ያለነው ስምኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ በማህበራዊ ሚዲያ ላይ የሚሰራጩ ሐሰተኛ የጤና መረጃዎች በማህበረሰቡ ላይ ያደረሱ ስላለው ተጽዕኖ ይመለከታል። በተለያዩ ማህበራዊ ሚዲያዎች ሐሰተኛ የጤና መልእክቶች በከፍተኛ ሁኔታ እየተሰራጩ መሆኑን የጤና ባለሙያዎችና የጤና ሚኒስቴር ለአሜሪካ ድምጽ ተናግረዋል። በተለያዩ ማህበራዊ ሚዲያዎች በተለይም በቲክቶክ ሐሰተኛ የጤና መልእክቶች በብዛት በመሰራጨት ላይ ይገኛሉ ያለው የጤና ሚኒስቴር ይህ ድርጊት የጤና ሙያ በሌላቸውና ኃላፊነት በጎደላቸው ግለሰቦች የህብረተሰቡን ጤና ሊጎዳ በሚችል መልኩ እንደሚፈጸም አስታውቋል።
የአሜሪካ ድምጽ ያነጋገራቸው በጤና ጥበቃ ሚኒስቴር የጤና የማህበራዊ ሚዲያ አስተዳደርና ኮሙኒኬሽን ቡድን መሪ አቶ ዳንኤል በትረ በተለያዩ የማህበራዊ ሚዲያ ላይ የህክምና ትምህርት የሚሰጡት ዶክተር ሳይፈ ወርቁና በአለርት ሆስፒታል ሐኪምና ጤና ሰብ በሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰም ሐሰተኛ የጤና መልእክቶች በማህበራዊ ሚዲያዎች ላይ በብዛት በመሰራጨት ላይ መሆኑን ገልጸው ህብረተሰቡ እንዲጠነቀቅ አሳስበዋል። ደረጀ በዚህ ዙሪያ አስተናደደው ሰፋ ያለ ዝግጅት አለ ወደዛ እንለፍና ሙሉን እንከታተል።
በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የህክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የህክምና መልእክቶች መኖራቸውን ይገልጻሉ።
አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ህክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለህክምና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጠመኝ በኖን ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችም እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው? እነዚህ ነገሮች እንደ እውነተኛ አድርጎ ተቀማጨውና በጊዜው መታከም ሲገባ ወይም ወደ አልተፈለገ ህክምና ውስጥ ሊገባ ይችላል ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለማነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር ነው።
የኔን መልክ ተጠቅመው ሲሉ ምን ማለት ሆነው እስቲ ትንሽ ያብራሩልን።
የኔን መልክ ብቻ አይደለም በሶሻል ሚዲያ ላይ ያለነውን ሐኪሞች መልክ የሚጠቀሙና ኤዲት ያደርጉና በሶሻል ሚዲያ ላይ ይለቁታል። የኛ ያልሆነ ማለት ነው ወይ ሌላ ስልክ ቁጥር ያስቀምጣሉ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ። ስለማበልከት ደረጃ በራሴ ሶሻል ሚዲያ ላይ ምንድነው በተደጋጋሚ ጊዜ ተናግሬዋለሁ። በእኔ ስም የተከፈተ ሌላም ፌስቡክ አካውንት ነበረ፣ አሁንም ሌላም ቲክቶክ አካውንት አለ። ይሄ ብቻ አይደለም የዚህ ሰለባ መሆነውና በተደጋጋሚ ሌሎችም ሐኪሞች በእነዚህ አይነት ሁኔታ ላይ ናቸው ያሉት።
በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ።
አንድ ጓደኛዬ እንደዚህ ሲለኝ ነበር የሱን ፊት የሱን ፎቶ ይጠቀሙና ተላዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል፣ ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንደውም ስክሪንሾት እያደረጉ ሁሉ ይልካሉ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ፣ ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጣቸዋል። እንደው መዳንቱን ከደረሳቸው ማለት ነው አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራልና አኛ ጋርም ሲመጡ እንዴ ዶክተር እንደዚህ ብለሽ መዳንት ልካለ ብለሽ መዳንት አትልኪ አረን ያደለሁም እኛ አይደለንም ብለን እንላለን እንደዚህ አይነት እንግዲህ ግልጽ የሆኑ የሚታዩ ችግሮች አሉ።
በእነዚህ የማህበራዊ ሚዲያዎች የሚሰጡ የህክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ህክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው።
እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ህክምና አለ፣ የተጠና የባህል ህክምና የተነሰደም የሚደግፈው ነው። በባህል ህክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆኗል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያለ። በዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም።
ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረጅም ጊዜ የሚቆዩ በመሆናቸው ያንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያብራራሉ።
ጉዳቶቹ አንደኛ በወዲያው እንደ ባጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ ባጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ክፍት አለብስ ተብሎ ለምሳሌ የሆነ ይሄ ነገር ክፍትን ወዲያው ያጠፋል ሲባል ሰው ዴስፕሬት አይደለ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርመም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶት ወይ የተወሰነ በዛ ሰዓት ብቻ አይቶት የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁሉ ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል። ወደ ህክምናም ቦታ ደግሞ አንዳንድ ህክምና መሄድ ያለብን ነገሮች ላይ ወደ ህክምና እንዳንሄድ ትክክለኛ የሆነውን ህክምና ማጥላላት፣ ማጠልሸት ሰዎችን ደግሞ ያው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ መጨረሻ ስቴጅ ላይ ሲደርሱ ወደ ህክምና ቦታ መምጣት እነዚህ እንግዲህ ጠቃሽ ችግሮች ናቸው።
የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአስር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የህክምና ባለሙያዎች አይደሉም ይላሉ።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንዮሽ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው። እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው።
ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል
ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዴት ታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁን ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያ በትክክለኛው የመረጃ መስጫ መጠቀም በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ትክክዛ ትክክለኛ ካልሆነ ተግባራት እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን።
በማህበራዊ ሚዲያ ላይ ወደ 86000 ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈልጊ ነው ብለው ያመኑበትን ምክንያት ያስረዳሉ።
ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈልጊ ነው። ለዛም ነው ጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝን ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖችና ያንን በርግጥ በደንብ የምናየው ነው።
ማህበራዊ ሚዲያ ያለ አግባብ መጠቀምና ሐሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ።
ይሄ ነገር በእኛ ሀገር ብቻ አይደለም በውጭ ሀገርም ላይ ያለ ነው። የተለያዩ የሐሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስቴር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው።
የጤና ሚኒስቴር ይህን አስመልክቶ ሕግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ሕጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ አቶ ዳንኤል በትረ ከራክራሉ።
በደረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። ለዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው። እና በነገራችን ላይ እንግዲህ የጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት። የተወሰኑ ደግሞ አገር ውስጥ ትክክለኛ ያልሆነ መረጃ ለማህበረሰቡ ማድረስ ያስከስታል፣ የህግ ስላለው ማለት ነው። የውጭ ያሉትም ከባሶች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙ አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው። አሁን ግን ቀደም ብለን በሰጠኑ ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን።
ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ህግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሐሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጠቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ህብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በሕክምና ዙሪያ በሚያጋጥሙ ተግዳሮቶች ዙሪያ ያሰናዳናቸው ዘገባዎች እነዚህ ነበሩ። በሌሎች ዝግጅቶቻችን ደግሞ ተጨማሪ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን የሚዳሰሱና ከባለሙያዎች የሚሰጡ መፍትሄዎችን ያካተቱ ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።